ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ የአየር ንብረት ለውጥን ለመከላከልና ለመቋቋም በያዙት ውጥንና እያሳዩ ባሉት ቁርጠኝነት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወደሷቸው። ምዕራብ አፍሪቃን ላለፈው አንድ ዓመት በላይ ጊዜ ሲያተራምስ የቆየው የኢቦላ ወረርሽኝ በቁጥጥር ስር መዋሉ ቢዘገብም ዛሬም ግን እያነጋገረ ነው የሚሉት ከምሽቱ ርዕሶች ውስጥ ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የዛሬ ሐሙስ ሐምሌ 28 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጆቻችሁ እኔ አሉላ ከበደና ጽዮን ግርማ ፕሮግራሙን ትመራልናለች። አሁን ለቀዳሚው የዕለቱ ዜና ሰለሞን ክፍሌ።
እንደምን አምሽታችኋል። ትላንት ሜዲተራኒያን ባህር ውስጥ መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ 200 ፍልሰተኞች መካከል አሁንም በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። 66 ጫማ ርዝማኔ ያለው ጀልባ የሰጠመው አንድ የአየርላንድ መርከብ በቀረበው ጊዜ መሆኑ ተዘግቧል። የአየርላንድ ባህር ኃይል ባለሥልጣናት ሲናገሩ ተሳፋሪዎቹ መርከቡን ባዩ ጊዜ ፈርተው ወደ ጀልባው አንደኛው ጎን በብዛት በመሄዳቸው አጋድሎ ሊገለበጥ ችሏል ብለዋል። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ፣ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል። 35 አስከሬኖችም ማውጣት ችለዋል። ናይጄሪያ ባለፉት ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ 12,000 የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጄሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ 1,000 የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ሀገር ወደምትገኘው ሙቢ ከተማ ገብተዋል። ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ካሜሩን ባለፈው ሳምንት አጥፍቶ ጠፊ ቦምብ ታጣቂዎች መስጊዶች ላይ ጥቃት ካደረሱ በኋላ 3,000 የሚሆኑ ናይጄሪያውያንን ወደ ሀገራቸው ማባረሯ ተዘግቧል። አንዳንዶቹ ናይጄሪያውያን ስደተኞች የቦኮ ሐራም ሽምቅ ተዋጊዎች መሆናቸው ይታመናል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላላምፑር ማሌዥያ ውስጥ በተካሄደው የደቡብ እስያ አገሮች መሪዎች ጉባኤ ወቅት በጎን ከሩሲያው አቻቸው ሴርጌይ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። በዚህ ሳምንት ውስጥ ድምፅ እንደሚሰጥበት የሚጠበቀው የጸጥታው ምክር ቤት ውሳኔ በሶሪያው የእርስ በርስ ጦርነት በተደጋጋሚ የኬሚካል ጦር መሳሪያ ጥቃት የፈጸመውን ወገን የሚለይ መርማሪ ኮሚቴ እንዲመሰረት ያደርጋል። የኬሚካል ጦር መሳሪያ መጠቀምን የሚከለክለው ዓለም አቀፍ ድርጅት ጥቃቶቹን የፈጸመውን ወገን የማጣራት ተልዕኮ እንደሚኖረው ይግለጽ እንጂ ድርጅቱም ሆነ የተባበሩት መንግስታት እስካሁን አንደኛውን ወገን ለመወንጀል የሚያስችላቸው ስልጣን ግን የላቸውም። በሳውዲ አረቢያ ደቡባዊ ግዛት የአሸባሪ አጥፍቶ ጠፊ ቦምብ ታጣቂ ጥቃት በትንሹ ለ17 ሰዎች ሕይወት መጥፋት ምክንያት ሆኗል። ኤል ኤክባሪያ የተሰኘው የመንግስቱ ቴሌቪዥን እንደዘገበው ጥቃቱ ዛሬ በደቡባዊቷ አብሃ ከተማ የደረሰው የሳውዲ ጸጥታ ኃይሎች በሚጠቀሙበት አንድ መስጊድ ውስጥ ጸሎት እየተካሄደ ባለበት ወቅት ነው። የሀገር አስተዳደር ሚኒስቴር ሟቾቹን ቁጥር ከ13 በላይ መሆናቸውን ገልጾ እነርሱም ሰልጣኝ ፖሊሶች ናቸው ብሏል። ከቆሰሉት 9 መካከል 3ቱ ደግሞ ከባድ ጉዳት እንደደረሰባቸው ሚኒስቴሩ አስታውቋል። ለዚህኛው ጥቃት እስካሁን ኃላፊነቱን የወሰደ ባይኖርም ከዚህ ቀደም በተደጋጋሚ ለደረሱት በርካታ ጥቃቶች ግን ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን መውሰዱ አይዘነጋም። በመጨረሻም በአፍጋኒስታን ባለሥልጣናት መግለጫ መሠረት ሀገሪቱ ደቡባዊ ግዛት ውስጥ አንድ ወታደራዊ ሄሊኮፕተር ተከስክሶ 17 ወታደሮች ሞተዋል። ኤም 17ቱ ሩሲያ ስር ሄሊኮፕተር ዛሬ የወደቀው ዛቡል ክፍለ ሀገር ሺኬ አውራጃ ውስጥ መሆኑን የአካባቢው ባለሥልጣናት አስረድተዋል። አደጋው የደረሰው በቴክኒክ ችግር ሳቢያ ነው ሲል የአፍጋኒስታን መከላከያ ሚኒስቴር አስታውቋል። ሌሎች ባለስልጣናት ግን ምክንያቱ ገና በምርመራ ላይ ነው ይላሉ። ሽምቅ ተዋጊዎች ወታደራዊ አውሮፕላን ለመጣል ይቸገራሉ ቢባልም ታሊባን ሄሊኮፕተሩን የመታሁ እኔ ነኝ ሲል ኃላፊነቱን ወዲያውን ወስዷል። ከዚህኛው ድንገት ጥቂት ሰዓታት አስቀድሞ ደቡብ ካቡል ውስጥ መኪና ላይ በተጠመደ ፈንጂ የደረሰ ጥቃት ቢያንስ 6 ሰዎች ተገድለዋል ተብሏል። ይህም የታሊባኑ የረጅም ጊዜ መሪ የሙላ መሐመድ ኦማር መገደል ከተረጋገጠ በኋላ ለመጀመሪያ ጊዜ የደረሰ ከባድ ጥቃት መሆኑ ነው። ይህኛውንም ጥቃት ያደረስኩ እኔ ነኝ ብሏል ታሊባን በመግለጫው። ዜናው አበቃ።
ሰለሞን ክፍሌን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ ዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ ነው የምወስዳችሁ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአየር ንብረት ለውጥን ለመከላከልና ለመቋቋም በያዙት ውጥንና እያሳዩ ባሉት ቁርጠኝነት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አወድሰዋቸዋል። በመካከለኛው ምስራቅ የሚታየውን ግጭት ጨምሮ ከትላንት በስቲያ የሁለቱ መሪዎች የዋይት ሀውስ ውይይት ይበልጡን በርዕሱ ላይ ያተኮረ ነበር። የዘጋቢያችን አሩፓንዴ ጥንቅር ዝርዝሩን ይዟል። ከዩናይትድ ስቴትስ የኃይል ማመንጫዎች ወደ ከባቢ አየር የሚለቀቀውን በካይ የካርቦን ጋስ መጠን ለመቀነስ ፕሬዚዳንት ኦባማ የያዙትን አዲስ እቅድ ባስተዋወቁ ማግስት ነው። የአየር ንብረት ለውጥን ዋና መነጋገሪያ አጀንዳቸው በማድረግ የመንግስታቱን ድርጅት ዋና ጸሐፊ ባንኪሙንን ወደ ዋይት ሀውስ ጋብዘው ያወያዩት።
Encouraged the Secretary General to continue to work with us to press those countries who have not yet put forward.
ቁርጠኝነት የተመላ ሁነኛ እቅድ ያልነደፉ አገሮች ይህን አስፈላጊ እርምጃ ይወስዱ ዘንድ ጫና በማድረግ ከእኛ ጋር ተባብረው መስራቱን እንዲቀጥሉ ነው ያበረታታቸው። ፍላጎታችን የፓሪሱ እቅድ እንዲሳካና የልጆቻችንና የመጪው ትውልድ ዕጣ ይሰምር ዘንድ ዓለም ያላሰለሰ ጥረት እንዲያደርግ ነውና።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ፕሬዚዳንት ኦባማ የአገር መሪነቱን የስልጣን መንበር ከተረከቡባት የመጀመሪያዋ ቀን አንስተው ከዩናይትድ ስቴትስ የድንጋይ ከሰል አቅላጭ የኃይል ማመንጫዎች የሚተነውን በካይ የጋስ መጠን ለመቀነስ የሚያስችል እቅድ በመንደፍ ለሌሎች አገሮች መልካም አርአያ በመሆን ጭምር ያሳዩትን እጅግ አስፈላጊና ብሩህ ራዕይ ያዘለ ያሉትን አመራራቸውን አወድሰዋል።
Also, it can have generate huge dividends here at home in U.S. economy.
በአገር ውስጥ የዩናይትድ ስቴትስን የምጣኔ ሀብት የሚያበለጽግ ገቢ ለማመንጨት ይረዳል። ይህም በሌሎች አገሮች ላይ አዎንታዊ ተጽዕኖ ያሳድራል ብዬ አምናለሁ። ከቻይና፣ ከብራዚል፣ ከህንድና ሌሎች በርካታ አገሮች ጋር የጀመሩትና አገሮቹ የጎላ ተሳትፎ እንዲኖራቸው በግል ያደረጉትን ጥረት በእጅጉ አደንቃለሁ።
ይሁንና ግዙፉ የሚስተር ኦባማ እቅድ በአገር ውስጥ ከተቀናቃኞቻቸው የሪፐብሊካን ፓርቲ አባላት የበረታ ተቃውሞ ይጠብቀዋል። በዩናይት ስቴትስ ምክር ቤት የሪፐብሊካኑ ፓርቲ አባላት የከሰል ማዕድን አምራች የሆኑ ክፍለ ግዛቶችን የምጣኔ ሀብት ይጎዳል በሚል ከኃይል ማመንጫዎችና ፋብሪካዎች ወደ ከባቢ አየር የሚለቀቀውን በካይ የጋስ መጠን ለመቀነስ የታለመ ጠንካራ የቁጥጥር ፖሊሲ በማንኛውም መንገድ እንቃወማለን ሲሉ የዛቱት። በሌላ በኩል ሁለቱ መሪዎች የከባቢ አየር ጠባይ ለውጥ የደቀነውን አደጋ ከተመለከተውና በስፋትም ትኩረት ካደረጉበት ከዚህ ጭብጥ በተጨማሪ በሶሪያ በሚታየው የሰብአዊ ቀውስና በአጠቃላይም የመካከለኛው ምስራቅ ግጭቶች ዙሪያ ተወያይተዋል።
Stop the killing and arrive at a realistic political process that can lead to
እልቂቱን ማስቆምና ያቺን አገር ማረጋጋት ወደሚያስችል አቅጣጫ የሚያመራ ተጨባጭ የፖለቲካ ሂደት እውን ማድረግ።
ኦባማ አክለውም አገር የማስተዳደሩን ሥራ አዳጋች ያደረጉ በአገሪቱ የጸጥታ ጥበቃ አንዳች ክፍተት የፈጠሩ ያሏቸውን በርካታ አንጃዎች ወደ አንድ በማምጣቱ ረገድ በሊቢያም መጠነኛ መሻሻል ተዘግቧል ሲሉ ተናግረዋል። በየመን ያለውን ቀውስ ለመፍታት ከወታደራዊ ይልቅ ፖለቲካዊ መፍትሄ ማስፈለጉን ሁለቱ መሪዎች አጽንኦት ሰጥተው የተመለከቱት መሆኑን ያመለከቱት የመንግስታቱ ድርጅት ዋና ጸሐፊ በበኩላቸው የሰብአዊ ሁኔታው ከቀን ወደ ቀን እየከፋባት መሆኑን ተናግረው አባል አገሮች ለየመናውያን የልገሳ እጃቸውን እንዲዘረጉ ሲሉም ጥሪ አሰምተዋል።
80% of population, to be exact, more than 21 million people, are in need of...
ከአገሪቱ ሕዝብ 80% ትክክለኛውን አሃዝ ለማመልከትም ከ21 ሚሊዮን በላይ ሕዝብ ሰብአዊ እርዳታ ይሻል።
መሪዎቹ በተጨማሪም እንደ አዲስ ሀገር የቀረውን ዓለም የተቀላቀለችበትና የሚገባትን ዕውቅና የምትጎናጸፍበት ሂደት በፕሬዝዳንቷና በተቃዋሚው ፓርቲ መሪ ተበለሻሽቷል ሲሉ ኦባማ በገለጿት ደቡብ ሱዳን ጉዳይም ተወያይተዋል። የደም መፋሰሱን ለማስቆምና ሁሉን አቀፍ መንግስት ለማቋቋም የታለመው ስምምነት በተያዘለት ቀነ ቀጠሮ የፊታችን ነሐሴ 10 ካልተደረሰ ዓለም ሌላ እቅድ ተፈጻሚ ለማድረግ ይንቀሳቀሳል ብለዋል። በምዕራብ አፍሪካ የኢቦላ ወረርሽኝን በዚህ የአውሮፓውያን ዓመት መጨረሻ ለማስወገድ የተያዘው ግብ ተጨባጭ ሁኔታን ያገናዘበ ተገቢም ነው ሲሉ አንድ የዓለም ጤና ድርጅት ከፍተኛ ባለስልጣን አስገነዘቡ። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ ያጠናቀረችውን ዘገባ ዝርዝር ቆንጅታዬ ይዛ ቀርባለች።
በጊኒና በሴራሊዮን በሳምንት 35 ሰው ለኢቦላ በሽታ ይጋለጥ የነበረበት ሁኔታ ባለፉት 4 ሳምንታት ወረርሽኙ እየቀነሰ መጥቶ በዚህ ሳምንት 2 ሰዎች ብቻ ለበሽታው መጋለጣቸውን የዓለም የጤና ድርጅት አስረድቷል። አንድ በጊኒ፣ ሌላው በሴራሊዮን። የበሽታው ስርጭት እንደገና ሊቀሰቀስና የተጋላጮች ቁጥር ሊጨምር እንደሚችል ግን ሳያስጠነቅቅ አላለፈም። ወረርሽኙን ለመቆጣጠር የሚወሰዱት እርምጃዎች ባለፉት ጥቂት ወራት እየተሻሻሉ መምጣታቸውንም ገልጿል። የጤና ሰራተኞች የቫይረሱን ስርጭት ሰንሰለት ለመስበር የሚያስችል የተሻለ እውቀት እያገኙ መምጣታቸውን አክሏል። የዓለም የጤና ድርጅት ረዳት ዋና ዲሬክተር ብሩስ ኤልዎርድ ይህንኑ ሲያብራሩ የጤና ጥበቃ ሰራተኞች በቫይረሱ የተያዙ ሰዎችን ለመለየትና ከታማሚ ጋር ንክኪ የነበራቸውን ሁሉ አግኝቶ የመከታተል ስራቸው እየተሻሻለ መምጣቱን አመልክተዋል። የበሽታው ተጋላጮች ቁጥር ሊቀንስ የቻለው በሕክምና ባለሙያዎች የማይደረስባቸው ቫይረሱን ሊያዛመቱ የሚችሉ ሰዎች ቁጥር በመቀነሱ መሆኑንም ባለስልጣኑ አክለው አመልክተዋል።
The biggest risk now is irrational exuberance, to quote a famous economist.
አሁን ያለው ከሁሉም ከባዱ አደጋ አንድ ስመጥር የምጣኔ ሀብት ባለሙያ በተጠቀሙበት አባባል አስቀምጠውና ከልክ ያለፈ ፍንደቃ ነው። ግሩም ነው፣ እየቀነሰ ነው። 30 የነበረው 25 ሆነ፣ 7 ደረሰ፣ አሁን ደግሞ 2 ሆነ፣ ቀስ ብሎ ደግሞ 0 ይሆናል የማለት ነገር አለ። አይሆንም። አሁንም በሽታው እየተዛመተ በሚገኝባቸው አንዳንድ አካባቢዎች የሚሞቱ ሰዎችን ጥንቃቄ በጎደለው መንገድ የመቅበር ሁኔታ ሊመለስ ይችላል። ወይም ደግሞ ከታማሚ ጋር ንክኪ የነበረው ሰው ሳይደረስበት አምልጦ ሌላ አጋ ሄዶ ሰዎችን ሊያጋልጥ ይችላል።
ፍቱን እንደሚሆንም የተነገረለት የኢቦላ ቫይረስ መከላከያ ክትባት የመሰራቱ ዜና እንዳስደሰታቸው የገለጹት የዓለም የጤና ድርጅቱ ባለስልጣን ክትባቱ በሽታውን በመቆጣጠር ረገድ ታላቅ ሚና እንደሚጫወት አስረድተዋል። ቢሆንም ሰዎች ከመጠን ያለፈ ውጤት ይመጣል ብለው ከመጓጓት እንዲቆጠቡ ሳይመክሩ አላለፉም።
Sometimes people run away with the idea that it's a game changer. It's not a changer as much as it is.
አንዳንድ ጊዜ ሰዎች አሁን ሁኔታው ተቀየረ ማለት ነው ብለው ሊፈነጥዙ ይችላሉ። ግን ሁኔታዎችን ያሻሽላል እንጂ አይቀየርም። አሁንም ቢሆን የተያዙ ሰዎችን መፈለግ፣ ከነርሱ ጋር ንክኪ የፈጠሩ ሰዎችን አስሶ ማግኘት፣ ቶሎ ብሎ ከሰው ጋር እንዳይገናኙ ለይቶ ማቆየትና ጥንቃቄ የተሞላበት የቀብር ስነ ስርዓት ወይም ማፈጻጸም ያስፈልጋል። አሁን ባለው ሁኔታ በዚህ መንገድ ነው ኢቦላ የሚገታው። ክትባቱ የሚጠቅመው ከታመሙ ሰዎች ጋር የተገናኙ ሰዎችን፣ የጤና ሰራተኞችንም ከቫይረሱ ይጠብቃል።
አያይዘው የዓለም የጤና ድርጅቱ ምክትል ዋና ስራ አስኪያጅ ኤልዎርድ ጊኒ፣ ሴራሊዮን እና ላይቤሪያ ክትባቱ በሌለበት የታማሚዎችን ቁጥር ለመቀነስና አንድም ሰው በበሽታው እንዳይሞት ለማድረግ መቻላቸው ልብ ሊባል ይገባል ብለዋል።
አድማጮች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ተከታዩ ዘገባ ነው የምንሻገረው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ካለፉት ጥቂት ሳምንታት ወዲህ አስከፊ የአጥፍቶ ጠፊ ጥቃቶችን ሲያካሄድ ቆይቷል። ቡድኑ ቱርክ ላይ የሚደቅነው የአደጋ ስጋትም እየጨመረ በመሄዱ ቱርክም በጂሃዳውያኑ ላይ በሚካሄደው ወታደራዊ እንቅስቃሴ ውስጥ ለመግባት ተገድዳለች ይችላል። ዘጋቢያችን ዶሪያን ጆንስ ከኢስታንቡል የላከው ዘገባ አዳነች ፍሳይ ታቀርባለች።
ሰርች ውስጥ ባለፈው ወር የተፈጸመው የአጥፍቶ ጠፊ ጥቃት የተራቀቀና በሚገባ የተቀነባበረ ነበር ሲሉ የቱርክ ባለስልጣኖች ገልጸዋል። ጥቃቱን ያደረሰው ሰው ቱርክ ውስጥ ከአንድ ዓመት በላይ ለሆነ ጊዜ ሲንቀሳቀስ የቆየ የጽንፈኛው ቡድን ህዋስ አባል የሆነ ቱርካዊ እንደሆነ የቱርክ ፖሊስ ጠቁሟል። ቱርክ ጂሃዳውያኑ የሚደቅኑትን አደጋ አክብዳ አለማየቷ ዋጋ እያስከፈላት ነው ሲሉ የአል ሞኒተር ድረገጽ አምደኛ ካድሪ ገርሳል አስገንዝበዋል።
Turkey has been turned into a jihadi highway. Jihadi activities and networking has been
Turk ወደ ጂሃድ አውራ ጎዳና ተቀይራለች። የጂሃዳውያን እንቅስቃሴና የግንኙነት መረብ ሆን ብሎ ችላ ተብሏል። ቱርክ ውስጥ ሲካሄድ የቆየው የጂሃዳውያን በተለይም እስላማዊ መንግስት ነኝ የሚለው ቡድን የምልመላ እንቅስቃሴ ችላ ሲባል ቆይቷል። አሁን ታዲያ ቱርክ እስላማዊ መንግስት ነኝ በሚለው ቡድን የአሸባሪነት አደጋ ተደቅኖባታል።
የቱርክ ፓርላማ ባለፈው ሳምንት በሰርች ስለተፈጸመው የቦምብ ጥቃት በተወያየበት ወቅት የሀገሪቱ ገዢ ፓርቲ ጂሃዳውያን ቡድኖችን የሶሪያን መንግስት ለመገልበጥ እየተጠቀመ ነው ሲሉ ተቃዋሚ ፓርቲዎች ከሰዋል። የቱርክ መንግስት ግን አስተባብሏል። በካርኔጊ ተቋም በእንግዳነት የሚሰሩት የከፍተኛ ትምህርት ሰው ሲናን አልገን እስላማዊ መንግስት ነኝ የሚለው ቡድን ቱርክ ላይ የደቀነው አደጋ በአህጉሪቱ ፖሊሲ ሳይቀር ተጽዕኖ አሳድሯል ይላሉ።
For ISIS to have established over time a number of different
እስላማዊ መንግስት ነኝ የሚለው ቡድን ቀስ በቀስ ቱርክ ውስጥ መዋቅር መዘርጋቱ በቱርክ ላይ ለመበቀል ይረዳዋል። ቱርክ መጀመሪያ ላይ ጽንፈኛውን ቡድን በሚመለከት ጠንቀቅ ብላ የነበረችውም ለዚሁ ነው።
ጉዳዩን የሚነቅፉ ሰዎች እንደሚሉት ቱርክ በጽንፈኛው ቡድን ላይ ታደርገው ከነበረው ጥንቃቄ የተነሳ በጸጥታ ኃይሎች የታሰሩ በርካታ የታወቁ የጽንፈኛው ቡድን አባላት ወዲያውኑ ይለቀቁ ነበር።
Islamic State recruited hundreds of jihadists from Turkey. So it means that whoever
እስላማዊ መንግስት ነኝ የሚለው ቡድን ቱርክ ውስጥ በብዙ መቶ የሚቆጠሩ ጂሃዳውያንን መልምሏል። ስለሆነም ቡድኑ ውጊያውን ወደ ቱርክ እያስገባ ነው ማለቱ ስህተት ነው። ጦርነቱ የሚካሄደው እዛው ቱርክ ምድር ውስጥ ነውና በቱርክ ትልልቅ ከተማዎች ሊካሄዱ የሚችሉ አሸባሪ ተግባሮች ቱርክን ኢኮኖሚዋንና ሰላሟን ሊያናጉ ይችላሉ።
የቱርክ ትልልቅና ዘመናዊ ከተማዎች ምናልባትም የጉብኝት ኢንዱስትሪዋ ኢላማ ሊደረጉ ይችላሉ። የቱርክ የጸጥታ ኃይሎች ከፍተኛ ጥበቃ እያካሄዱ ቢሆንም እስላማዊ መንግስት ነኝ የሚለው ቡድን አገር በቀል ደጋፊዎች ስላሉት ሊሰነዘሩ የሚችሉ ጥቃቶችን ለማክሸፍ ከባድ ይሆናል ይላሉ ታዛቢዎች።
አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ ለምሽቱ ያሰናዳውን ቅንብር አዘጋጁ አዲሱ አበበ እዚህ አጠገቤ ያለ ካዘጋጁ አንደበት እንሰማለን።
ምስክር የጠፋው ትውልድ እድምተኛ ልቦለድ ዋና ገጸ ባህሪ ምስክር ካፕቴን የማን ተምሳሌት ነው? ማንን ይወክላል?
ምስክር የሚወክለው እኔን አንተን በእኛ ትውልድ የነበረውን ነው። ግን ያ ትውልድ እንደምናቀው ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በብዙ ምክንያት አጥታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ድምዳሜ እንዲሰጥ
ታሪካዊ ልቦለድ ልንለው እንችላለን። ምስክር
ማለት ይቻላል። ይሄ ጽሑፍ የተመሰረተው ነባራዊ ሁኔታ ላይ ነው። ከማቃቸው ካየኋቸው ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ግን ስትሬስ ማድረግ የምፈልገው
አጽንኦት
አጽንኦት ምንድን ነው? ቀጣይነቱ እንዴት ነው? ለሀገሪቱ እጣ አልቆመም ያለፈው ታሪክ። ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጻፍ የምፈልገው። ቲያትሩም ተውኔቱም ባለ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው። መጽሐፍ የማዝናናት ኃይልም አለው።
ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቀርባለሁ እዚህ መጽሐፍ ላይ?
በዚህ መጽሐፍ ውስጥ አቶ በለጠን ብትወስድ የጠየቀውን ጥያቄም ይመልሱልኝ ይመስለኛል። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉድለት ይሁን በስደትም ወጥቷል፣ ግን በቂ ስላልነበረ ያው
ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርዓት እንደ አቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ
ልክ ነው። በዚህ ስማማለሁ። የዛ ትውልድ ጀግና አልነበረ ምስክር፣ ግን ባለው ሁኔታ መጀመሪያ የራሱን ህይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንጻር። በስራ ላይ ከተመደብን በኋላ የሜላትን አባት ነጻ ለማውጣት የኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል፣ ግን ርቆ መሄድ አልቻለም ነበር። ያ ትውልድም ይሄ ነው ታስሯል። ስርዓቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ፣ ተደናቀፈ፣ ራሱ ነው የጠፋው።
አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋር በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ። ብትንትን ያለ አጨራረስ ነው።
የመጽሐፉ ውበት እዛ ላይ ያለ ይመስለኛል፣ ከኒያ ግምት አንጻር። ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር። ለምንድን ነው? የተስተካከለና የተመቻቸ ሁኔታ ስላልነበረ፣ በእድሜው ትዳር መያዝ የማይችል ትውልድ ነበር። እና እንዲህ የተስተካከለ ነገር አልነበር፣ ከራሱ ጥፋት አልነበረም ትውልዱ። ከነበረው ስርዓቱ ያመቻቸለት በጎ ነገር አልነበር፣ የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው እና ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው። ደግሞ ይሄ እውነት ነው። በሁላችንም ህይወት ውስጥ ወደኋላ ብትመለከተው በእድሜያችን እንኳን ተድረን ወግ ያየን ብዙ ሰዎች ያለን አይመስለኝም። እና ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለ። ምንድን ነው እሱ? አሁን አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገኝ ሰው ይሄ ሊሆን አይችልም፣ ይሄ ምናባዊ ነው ያለኝ። እንዴት ሊሆን ይችላል አለኝ። ግን ምስክር እኔ ሳልኩት እንደዛ ነው። ከዛ በፊት ተነጋግረው ቢሆን ኖሮ በመካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩቅ እኮ ነው ፍላጎት፣ ሁለቱም ፍላጎት አላቸው፣ ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አእምሮ ውስጥ አድቫንቴጅ ወሰድኩኝ
ላለመባል
እና ይሉኝታ ይዞት ነው ያንን ያላደረገው። ፍላጎቱማ ነበረው።
ምልክቱን ማሳማ ሰጥታለች በብዙ መንገድ፣ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ነጠብራቅ ነው። መልካም፣ ወደ እርስዎ ልሂድ። ወደ ግሎ በዘመነ ደርግ ኢትዮጵያ ውስጥ ዘር ሰርተዋል።
ትክክል።
ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆኖ አሁን ምን ያወራሉ? ደፈር ካለም እንደው እንደ ካድሬም ልቆጥሮት ቢችል አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ?
ይሄ በጣም ጥሩ ጥያቄ ነው እና ከሁለት አቅጣጫ ነው መልስ የምሰጠው። በመጀመሪያ እኔ ራሴ የዛ ስርዓት ፕሮፌሽናል ወታደር ነው እንጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል የቆምኩ እና ያደርኩ ሰው አልነበርኩም። እና ኢትዮጵያን አየር ኃይል በምስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባል ነኝ። የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ስርዓት ያገለገልኩት ከፕሮፌሽኔ አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት በአምድ አዘጋጅነት ሰርቻለሁ። ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ፣ አንድነቷን የጠበቀ፣ ሉዓላዊነቷን የጠበቀ፣ የታገለ፣ የሞተ ሰራዊት ነው። መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም፣ ፖሊሲ አስፈጻሚም አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር ነው። በሌላ ወገን በማንኛውም ስርዓት ውስጥ የሚያገለግሉ ሰዎች የዛ ስርዓት ካድሬዎች ናቸው ማለት አይደለም። ፕሮፌሽናል ሳሉ የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ስርዓት ውስጥ የሚጠቃለሉ ሰው ልክ እንደ ሰራዊቱ አባል ማለት ነው። እዛ ስርዓት ውስጥ አየር ኃይል ገና ትምህርት ሲጀምር ነው እንግዲህ በኢህአፓነት የታሰርኩት። ያንም በልቤ አምጬያለሁ። ከዛ በኋላ ታጠቅ ጋዜጣ ሜካፕ ኤዲተር ሆኜ አምድ አዘጋጆች በምሰራበትም ጊዜ ይህን ያን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው እና ሌናን የሚወቅስ ምንም ነገር የለም። ከዛ አንጻር ነው የማየው እና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩም። ባጭሩ።
መልካም። ጋዜጠኛ የመሆን ፍላጎት እንደነበረው ሲናገሩ ሰምቻለሁ በመጽሐፍ መረቃውም ጊዜ። እሱን ደግሞ መናገሩ አልገረመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረበት ትላለሁና እና ይሄ በጣም ውበት ሰጥቶታል ማለት ይችላል። ምንድን ነው እዚህ ሀገር የሚሰሩት ካፕቴን? በጣም ሰፊ ውይይት ነበረንና ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን።
ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ቅንብራችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጅ አሉ አከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ ሰናበታለሁ። 3 ሰዓት ላይ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.